FBOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ አርብ ምሽት ሰኔ 11 2013 ዓ.ም መሰናዶ ጀምሯል። የምሽቱ ዘገባዎቻችንን እናስተዋውቃችሁ። በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞች ወደ ሳውዲ አረቢያ የሚደረግ ጉዟቸውን አቋርጠው ከሶማሌ ፑንትላንድ ቦሳሶ ለመመለስ ወሰኑ። የሰማችኋት 19 ዓመቷን ወጣት ሉባባ ሰኢድን ነው። እሷና ሌሎች ተመላሽ ወጣቶችን አነጋግረን ያሰናደነው ዘገባ አለን። በሌላ በኩል በዋግ ህምራ ብሔረሰብ በሰቆጣ ምርጫ ክልል ምርጫውን ሰኔ 14 ለማካሄድ ተዘጋጅተን ሳለ ብሔራዊ ምርጫ ቦርድ ምርጫውን ማራዘሙ የአካባቢውን ነባራዊ ሁኔታ ያላገናዘበና የመራጩን ህዝብ ስሜት የጎዳ ነው ሲሉ ነዋሪዎች ቅሬታቸውን አቅርበዋል።
ይህ ውሳኔን ቀድሞ መነገር ሲገባው የነበረ 4 ቀን 3 ቀን ወይም 5 ቀን ውስጥ ይቀረው መነገሩ ተገቢ ነው ብዬ አላስብም።
የምሽቱ አብይ ርዕሳችን ነው። በተጨማሪም የዓለም ኢኮኖሚክ ፎረም በ2020 ኢትዮጵያውያን ጨምሮ በመላው ዓለም ላይ ልዩ ልዩ የቴክኖሎጂ ሀሳቦችን ይዘው ብቅ ላሉ 100 ተቋማት እውቅና ሰጥቷል። በምሽቱ አካተነዋል። የምሽቱ ተረኛ አዘጋጅ ኤደን ገረመው ነኝ። ከአቀናባሪያችን ኤልያስ አስማረጋ እንዲሁም ከዜናዎቹ ጋር ሀብታም ስዩም ሆነን እናስተናግዳችኋለን። አሁን ወደ ዜናዎቹ እንሻገር።
አመሰግናለሁ ኤደን። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የቱርክ ፕሬዚደንት ረሲብ ጣኢብ ኤርዶጋን በዚህ ሳምንት ባደረጉት ስብሰባ ቱርክ አሜሪካ አፍጋኒስታንን ለቃ ከወጣች በኋላ የካቡል አየር ማረፊያን ጸጥታ የማስከበር ስራ እንድታከናውን መስማማታቸው ተሰምቷል። የዩናይትድ ስቴትስ ብሔራዊ የጸጥታ አማካሪ ጄክ ስሌቨን ሐሙስ ዕለት እንዳስታወቁት ሁለቱ ሀገራት ቱርክ ከራሽያ በገዛችው S-400 የመከላከያ ሚሳኤል ዙሪያ ግን የቆየ አለመግባባታቸውን ሊፈቱ አልቻሉም። በጉዳዩ ላይ የሚደረገው ንግግር እንደሚቀጥልም ጠቁሟል። ስሌቨን በዘጋቢዎች እንደተናገሩት በሰሜን አትላንቲክ የጦር ትብብር ጉባኤ ላይ ባይደንና ኤርዶጋን በአፍጋኒስታን ጉዳይ ተነጋግረዋል። ኤርዶጋን አየር ማረፊያውን ለመጠበቅ የአሜሪካን ድጋፍ እንደሚሹ አስታውቀዋል። ባይደንም አስፈላጊውን ድጋፍ ለመስጠት ተስማምተዋል። የሐሚድ ካርዛይን ዓለም አቀፍ አውሮፕላን ማረፊያ ደህንነት ለመጠበቅ ቱርክ አብይ ሚና እንድትጫወት በሁለቱም መሪዎች በኩል ግልጽ ቁርጠኝነት ላይ ተደርሷል። አሁን ደግሞ በተፈጻሚነቱ ላይ እየሰራ ነው ብለዋል ጄክ ስሌቨን። የቱርክ ፕሬዚደንት ግን የስምምነቱን ዝርዝር እስካሁን ይፋ አላደረጉም። ሆቴል ሩዋንዳ ለተሰኘው ፊልም መነሻ በሆኑት አሁን ላይ ግን በሽብርተኝነት ወንጀል በተከሰሱት ግለሰብ ላይ የእድሜ ልክ እስራት ይፈረድ ዘንድ የሩዋንዳ አቃቢያነ ሕግጋት ትናንት ጠይቀዋል። ቤተሰቦቻቸው ግለሰቡ እንግልት እየደረሰባቸው፣ ፍትሐዊ ያልሆነ የፍርድ ሂደትም እየተፈጸመባቸው እንደሆነ ተናግረዋል። ፖል ራሰሳቤጋና የአንድ ታዋቂ ሆቴል አስተዳዳሪ ሆነው በሰሩበት በአውሮፓውያኑ 1994 ዓ.ም በመቶዎች የሚቆጠሩ ቱትሲዎችን ከሞት በማዳን በአንድ ወቅት ተሞግሰው ነበረ። አሁን ላይ ግን በ2018 እና 19 በሀገሪቱ ከደረሱ የታጣቂ ቡድን ጥቃቶች ጋር በተያያዘ ክስ ቀርቦባቸዋል። ከተከፈቱባቸው 9 ክሶች መካከል ኢመደበኛ ታጣቂ ቡድን መመስረትና የሽብርተኛ ቡድን አባል መሆን በገንዘብም መደገፍ ተካተዋል። አቃቢያነ ሕጉ 9 ሰዎች ከተገደሉባቸው ድርጊቶች ጋርም አያይዟቸዋል። የቤልጅየም ዜጋ የሆኑትና በዩናይትድ ስቴትስ ውስጥ ነዋሪ የሆኑት ራሰሳ ቤጋና ክሱን ተቃውመዋል። የቀረበባቸው ክስም በስልጣን ላይ ለብዙ ዘመን በቆዩት ፕሬዚደንት ፖል ካጋሜ ላይ ባቀረቡት ትችት ምክንያት የተከፈተ ፖለቲካዊ ግፊት ያለው መሆኑን ተናግረዋል። ራሰሳ ቤጋና ዱባይን በመጎብኘት ላይ እንዳሉ ታፍነው ወደ ሩዋንዳ እንደተወሰዱና እንደተከሰሱ ይናገራሉ። ፍርድ ቤቱ ግን ታፍኛለሁ የሚለውን ክሳቸውን አልተቀበለውም። የሩዋንዳ መንግስት ታጣቂ ቡድኖችን በኮንጎና ብሩንዲ ለማስተባበር ወደ ብሩንዲ እያቀኑ ነበር ብሏል። ልጃቸው ካሪና ካኒምባ በትዊተር ገጻቸው ላይ አባቴ ፖል ራሰሳ ቤጋና የፖለቲካ እስረኛ ነው፣ የተከሰሰው በፈጠራ ክሶች ነው። በሩዋንዳ የሹፈት ፍርድ ቤት በእርሱ ላይ የቀረበ ምንም ማስረጃ የለም ስትል ጽፋለች። ምናልባትም በታሪክ በግዙፍነቱ ሶስተኛ ሳይሆን አይቀርም የተባለ ከ1400 በላይ የሚመዝን አልማዝ በደቡብ አፍሪካዊቷ ሀገር ቦትስዋና ተገኝቷል። ከፍተኛ ጥራት ያለውና 1098.3 ካራት የሚመዝነው አልማዝ የተገኘው ጁዋናይንግ በተሰኘው ዴብስዋና የተሰኘው የቦትስዋና መንግስትና ዲቤርስ ቡድን ማዕድን አውጪ ተቋም በሚያስተዳድረው ስፍራ ነው። በቅርቡ ባስተዋወቁት ዘመነኛ የግዙፍ አልማዞች ማውጫ ጣቢያ አማካኝነት ተጨማሪ ግዙፍ አልማዞችን ለማውጣት ተስፋ እንደሚያደርጉ የዴብስዋና ተጠባባቂ ኃላፊ ላይነት አርምስትሮንግ ተናግረዋል። 73 ሚሜ የሚረዝመው፣ 52 ሚሜ የሚሰፋውና 27 ሚሜ የሚወፍረው አልማዝ ከ50 ዓመታት በላይ በተሻገረው ተቋም ታሪክ ግዙፉ መሆኑንም አክለዋል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ ተረኛ ተናጋጃችሁ ኤደን ገረሙ ነኝ። አሁን ለዕለቱ አብይ ወዳደረግነው ርዕስ እንሻገር። በመጪው 6ኛው ሀገር አቀፍ ምርጫ በንቃት ለመሳተፍ ዝግጁ መሆናቸውን የአሜሪካ ድምጽ ሬዲዮ ያናገራቸው የሰሜንና የደቡብ ወሎ ዞን ነዋሪዎች ገለጹ። በሌላ በኩል በዋግምራ ብሔረሰብ በሰቆጣ ምርጫ ክልል ምርጫውን ሰኔ 14 ለማካሄድ ተዘጋጅተን ሳለ ብሔራዊ ምርጫ ቦርድ ምርጫውን ማራዘሙ የአካባቢውን ነባራዊ ሁኔታ ያላገናዘበና የመራጩን ሕዝብ ስሜት የጎዳ ነው ሲሉ ነዋሪዎች ቅሬታቸውን አቅርበዋል። መስፍን አራጌ እንደሚከተለው ያስደምጠናል።
በስድስት ሀገራዊ ምርጫ ላይ በመራጭነት መሳተፋቸውን የሚናገሩትና በሰሜን ወሎ ዞን ወልዲያ ከተማ የሚኖሩት ሞላይመር የዘንድሮ ሀገራዊ ምርጫ ከቅድመ ዝግጅቱ ጀምሮ አንጻር የዲሞክራሲ ጭላንጭል ታይቶበታል ሲሉ ነበር የገለጹት።
ከቅስቀሳ ከምዝገባ ጀምሮ ሰፊ የሆነ ዲሞክራሲ ነው ያለው። በወዳዳሪ ፓርቲዎችም መንግስትም ቢሆን በቅስቀሳው ላይ ሰፊ የሆነ ቅስቀሳ እያካሄዱ ነው ያሉት። አላማቸውን እያሳዩ ነው ያሉት። ማንኛው ይጠቅማል ማንኛው አይጠቅምም የሚለውን ለመለየት ሰፊ እድል አግኝተናል ብዬ አስባለሁ።
አካባቢያቸው የነበረውን የቅድመ ምርጫ ዝግጅትና ቅስቀሳ ከሚኖርበት የደቡብ ወሎ ዞኗ ኮምቦልቻ ከተማ አንጻር የመዘኑት ዘሪቱ አህመድ በበኩላቸው ተፎካካሪ ፓርቲዎች በነጻነት የተንቀሳቀሱበት እንደሆነ ገልጸዋል። በሁለት ሀገራዊ ምርጫ ላይ የመሳተፍ ተሞክሮ እንዳላቸው በማስታወስ
ገዢ ፓርቲም ሆነ ተፎካካሪ ፓርቲ እኩል በሚባል ሁኔታ ነው እኛ አካባቢ ላይ አሁን ያለው የምርጫ ቅስቀሳ። 2002 እና 2007 ምርጫዎች ላይ ተሳትፌያለሁ፣ መራጭ ነበርኩኝ የዛን ጊዜም እና ከዛ የተለየ ነገር ያየሁት ምንድን ነው ከገዢ ፓርቲ የበለጠ ተፎካካሪ ፓርቲዎች በነጻነት ነው እዚህ አካባቢ ላይ ሲቀሰቅሱም ሆነ የመልእክታቸውን ሲያስተላልፉ የማየው። ሰላማዊ ሰልፎችንም ያካሂዳሉ በጠየቁም ጊዜ ፈቃድን እንዲያገኙ ሰልፎችንም ሲካሄድና ምርጫ ቅስቀሳው ዲሞክራሲያዊ በሆነ መንገድ ሲተላለፍ አይቻለሁ።
የዘንድሮውን የቅድመ ምርጫ እንቅስቃሴ ከ1997 ምርጫ ጋር ያነጻጸሩት የደሴ ከተማ ነዋሪው በቀለ ተስፋዬ በበኩላቸው ተፎካካሪ ፓርቲዎች ፖሊሲያቸውን ያስተዋወቁበት፣ ፓርቲዎች የግንባር ክርክር ያደረጉበት፣ የተሻለ የመገናኛ ብዙሃን ሽፋን ያገኙበት እንደሆነ ጠቅሰዋል።
በሀገሪቱ የተካሄዱ 5 ምርጫዎች ነበሩ። አሁን ስድስተኛ ነው። በአራቱ የምርጫ እንትን ተሳትፏለች። ዘንድሮ የምርጫ ዝግጅት ከባለፈው 97 ላይ የተደረገ የምርጫ ዝግጅት ነበረ። እዛ ላይ ሰፊ የሆነ የሚዲያ ቅስቀሳ፣ ሰፊ የሆነ የፓርቲዎች ውይይትና ገለጻ እና የነበረ በቴሌቪዥን በተለያዩ ሚዲያ ላይ ማለት ነው። ከዛ ያልተናነሰ ነው እና በቴሌቪዥን ፕሮግራም የፖለቲካ ፓርቲዎችን ውይይት አይተናል። እንዲሁም ደግሞ በየከተሞቹ በየወረዳዎች ሁሉም ፓርቲዎች በፊት ቅስቀሳ ያደርጉ ቆይተዋል። በ9 የመጨረሻ ቅስቀሳ ሁሉም አድርገዋል። በዚህ አይነት ዝግጅት ላይ ናቸው ያሉት።
ከዚህ በፊት የነበሩት ምርጫዎች ላይ እኔ የተሳተፍኩባቸውን ማለት ነው የመምረጫ ወረቀቶቹ ራሱ ቅድሚያ መጥተው በየማህበረሰቡ በየቀበሌው ታች ድረስ በየቀጠናው እየወረዱ ማህበረሰቡ ጋር እየደረሱ የትኛው ቦታ ላይ ድምጻቸውን እንዴት እንደሚሰጡና የትኛው ጋርም መስጠት እንዳለባቸው ጭምር ነበር ቅስቀሳው ሲደረግ የነበረው። በዚህኛው ምርጫ ግን ያየሁት ነገር ምንድን ነው የመምረጫ ወረቀቶቹ ጭራሽ አልመጡም። ተመሳስለው የተሰሩም ደግሞ እዚያ አካባቢ ባሉ የብልጽግና ፓርቲ ድርጅቶች የተዘጋጀ የመምረጫ ወረቀትን ተመስሎ የተሰራ ምንም አይነት ነገር የለም። ፍትሃዊ የሆነ ነጻ የሆነ ምርጫ ይካሄዳል ብዬ ጠብቃለሁ።
በተለይ የሴቶች ተሳትፎ መጨመሩ ተስፋ ሰጭ ጅምር መሆኑን ይናገራሉ የኮምቦልቻ ከተማ ነዋሪዋ ዘሬቱ።
በምርጫው ላይ የሴቶች ተሳትፎ ከዚህ በፊት ከነበረው በእጥፍ የበዛ ነው። ተፎካካሪ ፓርቲዎችም ላይ ያየሁት ነገር በገዢ ፓርቲም ላይ ሴቶችን የማሳተፍ ከፉ ነገር ጥሩ ነገር ያየሁ ነው ያለው። አሁን ለደሴና ኮምቦልቻን ለማየት ይያለሁን ሴቶች አሉ። ለክልል ምክር ቤት ተመራጭ ሴቶች አሉ። ሁለቱም ጋር ሴቶችን ተፋጥፎ እየጨመረ ነው ያለው። ይሄ እንዴም ደሞ ተፎካካሪ ፓርቲዎችም ላይ መሄድ እነሱም ጋር የሚሳተፉ ሴቶች አሉ። ተመራጭ ሆኑ የሚለጠፉ ባነሮች ነው ያለው። ተፋጥፎ ጥሩ ነው ብዬ ነው የማስበው።
የቅድመ ምርጫው እንቅስቃሴ ሰላማዊ እንደሆነ ሁሉ ምርጫውን ለማስኬድ አስተማማኝ ሰላም መኖሩን ከወልዲያ ከተማ አንጻር አመሳክረው ይናገራሉ። የከተማዋ ነዋሪ ሞላይ ማር
ወንም እንደ አንድ ህብረተሰብ ክፍል ምርጫው ሰላማዊ ይሆናል ብለን እንጠብቃለን። ምርጫውን ዲሞክራሲያዊ በሆነ መልኩ ሰው የመሰለውን እንዲመርጥ ቅስቀሳዎች ተደርገዋል፣ ትምህርት ተሰጥቷል። እኔም የሚመለከተኝን እና ይመራኛል የሚለውን ፖለቲካ ድርጅት ለመምረጥ ዝግጅት አድርጌያለሁና ሁላችንም በየአካባቢያችን ከጧት ጀምሮ ዝግጅት አድርገን ለመምረጥ እና ድምጻችን ለመስጠት ካርዳችን አውጥተን እየተጠባበቅን ያለውና ምቹ ሁኔታዎች አሉ ብዬ ነው የማስበው።
ከምርጫው በኋላ ለውጥ ተጠብቃለሁ የሚሉት የደሴ ከተማ ነዋሪው በቀለ በበኩላቸው ኢትዮጵያ ውስጥ በተለይ ባለፉት 3 አመታት የተስተዋለው አለመረጋጋትና የህዝቦች ሞትና ስደት ማስቆም ይቻላል ላሉት ፓርቲ ድምጻቸውን እንደሚሰጡ አረጋግጠዋል።
በሃይማኖት በዘር በጎሳ ተከፋፍለን ብዙ ነገር አይተናል። አሁን በዚህቻችን 3 አመት ባለሞላ ጊዜ ማለት ነው። እነዚህን አስወግዶ ማንኛውም ቦታም ሰርቶ የመኖር በማንኛውም ቦታ ሀብት ማፍራት በማንኛውም ቦታ ሳይሳት ሀገሬ በማለት ማንኛውም ብሄር ብሄረሰቦች ተዋዱና ተፈቃቅሮ ተተባብሮ የሚኖርባት ሀገር ቢፈጠር ሊያደርግ የሚችለውን ፓርቲ መምረጥ እያስፈልጋል እያምናለሁ።
ለምርጫው ሰላማዊነት የሁሉም አካላት ድርሻ ወሳኝ እንደሆነ አስተያየት ሰጪዎቹ አመላክተዋል።
ሁላችንም በጋራ የተለያዩ የሀገሪቱ ከፍተኛ ሰዎች የሚባሉት ይህም ደግሞ በአካባቢ ያሉ ትልልቅ ሰዎች፣ የሃይማኖት አባቶች፣ ወጣቶች፣ የዩኒቨርሲቲ ተማሪዎች ሁሉንም የሚያካተተ ዞሮ ዞሮ ሰላም ለሁሉም ነው የምናየሚጠቅመው። ለሰላም ሲባል ሁላችንም በጋራ ተባብረን ሰላማዊና ዲሞክራሲያዊ እንዲሆን የማድረግ ግዴታ አለብን።
ምርጫው ሰላማዊና ፍትሃዊ እንዲሆን ሁሉም ሰው በየቤቱ ቤተሰቡን መምከር አለበት። ሴት ብልህ ነች። ብዙ ጊዜ ለግጭት ቅርብ የሆኑቸው ወንዶች ናቸው እና ሁላችንም ወንዶቻችንን፣ ወንድሞቻችንን፣ ባሎቻችንን እንዲሁም ደግሞ አባቶቻችንን መምከር ይኖርብናል ማለት ነው።
ይህ በእንዲህ እንዳለ በዋግምራ ብሔረሰብ ዞን ሰቆጣ ምርጫ ክልል ሰኔ 14 ይካሄዳል ተብሎ ሲጠበቅ የነበረው ምርጫ መራዘሙ ቅሬታ እንደፈጠረባቸው አስተያየት የሰጡ የአካባቢው ነዋሪዎች ተናግረዋል። ውሳኔው የአካባቢውን ነባራዊ ሁኔታ ያላገናዘበ እጅግ ዘግይቶ የተላለፈ ነው የሚሉት የሰቆጣ ከተማ ነዋሪው ታደሰ ሸቱ የመራጩ ሕዝብ ስሜት ተጎድቷል ብለዋል።
ይህ ውሳኔ ቀድሞ መነገር ሲገባው የነበረ 4 ቀን 3 ቀን ወይም 5 ቀን ውስጥ ሲቀረው መነገሩ ተገቢ ነው ብዬ አላስብም። ለምን ከዛ በፊት ምንም ይሁን ምንም የፓርቲም ይሁን የመንግስትም የሁሉም አካላት 1-5 ፓርቲዎች አሉ የተለያዩ ቅስቀሳዎችን ሲሰሩ ነው የቀረቡት። በእግራቸው ቀበሌ ድረስ ጎጥ ድረስ ምናምን የሚቀሰቀሱበት ትልቅ ስራ ያከናወኑባቸው ናቸው ሁሉም ህዝብ ማለት ይቻላል። እነዚህ አካላት ጉልበታቸውንም አቅማቸውንም በርካታ ድካሞችንም ውጣ ውረዶችንም አሳልፈዋል። በተመሳሳይ ደግሞ ከፍተኛ ገንዘቦች ለዚህ ስራ ወጥቷል። ይሄ ገንዘብ እንደባከነ ነው እኔ የማስበው አሁን ሲቀር፣ ምክንያቱም ኢኮኖሚካሊ ሳይኮሎጂካሊ ኢምፓክት አለው በዚህ ጉዳይ ላይ ማህበረሰቡም ላይ ፓርቲዎቹም።
ሌላው የሰቆጣ ከተማ ነዋሪ የሆኑት ማሞሸቴ ተመሳሳይ አስተያየት አላቸው።
ምርጫ ቦርድ ራሱ ከፍተኛ ወጪ ያወጡ የተለያዩ ማቴሪያሎችን ከነበረ ስልጠናም ሰጥቷል። ያው የተለያዩ ፓርቲዎችም የተለያየ ሀብት አውጥተዋል ህዝቡ ጋር በመቀስቀስ በሚል ህዝቡም ለመምረጥ ዝግጅት እያደረገ ባለበት ሰዓት ይህ ምርጫ ይቋረጥ መባሉ ፍትሐዊ አይደለም የሚል እምነት ነው ያለን።
ለትግራይ አጎራባች ከሆኑ አካባቢዎች በቀር ምርጫ ለማካሄድ የሚያስችል ሰላም አለ ነው የሚሉት አስተያየት ሰጪዎቹ።
አሁን እኔ ባለሁበት ቦታ ሰቆጣ ከተማ ነው ያለሁት። የጸጥታ ችግር የለም። የጸጥታ ችግር ያለባቸው ኦልሞስት ለትግራይ ድንበር አካባቢ ያሉ ቀበሌዎች ላይ ነው። ሰቆጣ ከተማ ላይ ምርጫ ማስኬድ ይቻላል፣ የሚከለክል ነገር የለም። አንዱ ሰቆጣ ወረዳ ነው እዚሁ አጠገባችን ላይ ያለው። እዛም ላይ ያን ያክል የጸጥታ ችግር ያለበት አይደለም።
ከዞኑ ሰቆጣ ዙሪያ ወረዳ ሰፊ የሆነ ህዝብና ቀበሌ ያለው ነው። ሰፊ የምርጫ ጣቢያዎች ያሉት ነው። ስለዚህ የአካባቢ መምረጥ ሲገባ ያለ መምረጡ ህዝቡ ላይ ከፍተኛ የሆነ የስነ ልቦና ጫና አድርሷል።
እንደ አስተያየት ሰጪዎቹ ውሳኔው በዴሞክራሲ ልምምዱ ላይ ተጽዕኖ ያሳድራል።
ሰውም አሁን እያለ ያለው ከዚህ በኋላ የምናደርገው ምርጫ ምንም አይነት ስሜት የለንም ነው የሚለው። ሁለተኛ በምርጫ ቦርድም በመንግስትም ላይ አጠቃላይ ሁሉም ፓርቲዎች ላይ እምነት የሚያሳጣ እንደሆነ እኔም በግሌ ይታየኛል። እኔም አሁን ለመምረጥ በዝግጁ በነበርኩበት ጊዜና በተነሳሳበት ጊዜና እንደገና ተራዝመዋል ተብሎ ለዛ ነገር መዘጋጀት ስሜትን ወደ በኋላ የሚጎትት ነገር ነው ያለው።
በሰቆጣ ምርጫ ክልል ገዢውን የብልጽግና ፓርቲን ጨምሮ 6 ተፎካካሪ ፖለቲካ ፓርቲዎች በ109 የምርጫ ጣቢያዎች ላይ ለመሳተፍ እንቅስቃሴ ሲያደርጉ መቆየታቸውንና ለምርጫው ከ70 ሺህ ህዝብ በላይ ለመራጭነት ተመዝግቦ እንደነበረ የደረሰን መረጃ ያመለክታል። ያመለክታል። በጉዳዩ ላይ ከብሔራዊ ምርጫ ቦርድ ተጨማሪ አስተያየት ለማግኘት ጥረት እያደረግን ሲሆን እንደተሳካልን ይዘን ቀርባለን። የኢትዮጵያ ምርጫ ቦርድ ሰሞኑን በሰጠው መግለጫ ግን በጸጥታና ሎጂስቲክ እንዲሁም በሌሎች ተያያዥ ምክንያቶች የ59 ምርጫ ክልሎች የድምጽ መስጫ ቀን ወደ ጳጉሜ 1 መተላለፉን ገልጾ ነበር። የቦርዱ የኮሙኒኬሽን አማካሪ ሶሊያና ሽመልስ በቅርቡ ለጋዜጠኞች በሰጡት መግለጫ በበቂ ዝግጅትና ትኩረት በእነዚህ ቦታዎች ላይ ጳጉሜ 1 ቀን ምርጫውን ለማካሄድ የሚያስችለውን ዝግጅት ያደርጋል፣ የመራጮችን ምዝገባ በተጨባጭ ሁኔታዎች ላይ ተመስርቶ ይካሄዳል ብለው ነበር። ከጳጉሜ 1 በኋላ ግን ምንም አይነት ምርጫ እንደማይካሄድ አብራርተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ ደግሞ እንለፍ። በኢትዮጵያ 41 በመቶ የሚሆነው ህዝብ ከ15 ዓመት እድሜ በታች ሲሆን 28 በመቶ ደግሞ ከ15 እስከ 29 ዓመት የእድሜ ክልል ውስጥ የሚገኙ ወጣቶች ናቸው። ከነዚህ ውስጥ የወጣት ስራ አጦች ቁጥር ከ27 በመቶ በላይ ነው። በዚህ የተነሳም አብዛኞቹ ወጣቶች ምንም ሳይዙ በሺዎች የሚቆጠሩ ኪሎ ሜትሮችን በማቋረጥ በተለያዩ ሀገራት የስራ እድል ፍለጋን ይጓዛሉ። ይሁንና ካሰቡበት ሳይደርሱ ለብዙ መከራና ችግርም ይጋለጣሉ። ከሳምንት በፊት በመቶዎች የሚቆጠሩ ኢትዮጵያውያን በፑንትላንድ ሶማሌ ቦሳሶ በሚገኘው የዓለም አቀፍ የስደተኞች ተቋም IOM በኩል ለመመለስ መወሰናቸው ተሰምቷል። እነዚህ ወጣቶችና በዓለም አቀፍ የስደተኞች ተቋም ውስጥ የስደተኞች መልሶ ማቋቋም መርሃ ግብር አባል የሆኑትን እስከዳር ጤናን አነጋግሬ ያሰናዳሁት ዘገባ ቀጥሎ ይቀርባል። የደቡብ ወሎ ነዋሪ ሆነው ወጣት ኑሩ ሰይድ አደም የ10ኛ ክፍል ውጤቱ አመርቂ ባለመሆኑ ወደ መሰናዶ ሊያልፋልቻለም። ምንም እንኳን ውጤቱ በግል ኮሌጆች ውስጥ ሊያስገባው የሚችል ቢሆንም እንኳን ቤተሰቦቹ ግን ለዕለት ምግብ የቸገራቸው በመሆናቸው ስራ ለመፈለግ ወሰንኩ ይላል። ነገር ግን ይሄ ጥረቱም ስላልተሳካ ባለፈው አመት ላይ ወደ ሳውዲ አረቢያ ለመሄድ ኪስ ውስጥ የነበረችውን 200 ብር ብቻ ይዞ እንደተነሳ ይናገራል።
አንደኛ ትምህርት ውጤት አልመጣ ሲል እንደገና በገበዘ የመማር ነገር ሲስተዋጎል፣ ሁለተኛ ያው ድህነት፣ ከዛ እሱ ነገር ሲደመር በቃ ምንም ስራ የለም። ቤተሰብ ጋር ጠላቶች መቆየት የሆነ ብዙ አስቤዛ ያስፈልግሻል። ካደግሽ በኋላ ብዙ ነገር ማለምና እና ብር ለማግኘት መንቀሳቀስ ወሳኝ ነገር ስለሆነ ተንቀሳቀስ። ጊዜ 200 ብር ብቻ ነው ያለው። ስደት ሳውዲ ይሄዳል ተባለ፣ እኔ መሄድ ብቻ ነው ያለብኝ። ማለቴ ይሄዳሉ ብዙ በየቦታው አለ፣ በየእያንዳንዱ ወጣት አይምሮ ውስጥ አለ ቁጥር ኬፍ ነው። ከዛ ትምህርት ዛ ለር ፈልግ ያለሁኝ ቁጥር ስጠኝ ትላለሁኝ። እዛ የሰጠኝ አደውላለሁ ና ይለኛ። እዛ መሄድ ነው ምንም አማራጭ የለም።
ለኑሩ ሰይድ ገንዘብ ችግር አልነበረም። ምክንያቱም ደግሞ ደላሎቹ ድንበር እስኪሻገሩ ድረስ የኪስ ገንዘብ የሚሰጡና ተንከባካቢ እናት መሆናቸው ነው።
ከዚህ ሲወደ አባብሎ አንከባቡ አጠጥቶ አብዙ ምቅም ከሆነ አቅሞ የሚሰጣ ከሆነ አጠጥቶ ብር ሰርቶ በቃ ልክ ፋዘር ማዘር እንደዛ መንገድ ላይ አሁን አላደ የኪስ የሚባል ነገር አለ። የኪስ ትሰጠኛለህ እንዲ ብዬ ደውለዋሉ። አሁን ከዚህ ስስማማ ማለት መጀመሪያ አምቢ ካለ ሌላ ነፍ ነው የሚሰጥ ማለት ነው። እዛ ላይ ይደወላል። ቢያንስ 200 300 500 1000 ሰጣ። ይህ ሁሉ ይህ ካልተሰጠ ብር የሌለው ሰው አይሄድም።
ስንት ብር ነው የሚሰጡ መጀመሪያ ከዛ ስትወጣ? አንተ ለምሳሌ ስንት ብር ተሰጠ?
እኔ 500 ብር ተሰጥቻለሁ። በ500 ተስማምቼ ማለት ነው።
ኑር በሁለት ወር የበረሃ መንከራተት ውስጥ ያጋጠመው ረሃብ፣ ጥም፣ ድካምና በደላሎች መንገላታት ሀገሩን እንዳስናፈቀው ይናገራል። በዚህ የተነሳ ምንም እንኳን ጠፍቶ በደላሎች መያዙ ከባድ ቅጣት ቢያስከትልም በሌሊት ተደብቆ በመጥፋት ጅቡቲ በሚገኘው ዓለም አቀፍ የስደተኞች ድርጅት IOM ውስጥ መግባቱን ያስረዳል።
ምንን ያላጋጠመው ይነገራል። ያው ረሃብ አንድ ጉዞ፣ ያው የእግር ጉዞ ከአፋር ጋር መጋጀት መጣላት፣ ያው ይሄ ነው በቃ። ያ ነገር ዘርዘር ያጨርሰውን በጣም ብሶት ነው። ይሄን በደንብ ገርፎታል። ጠፍቶ ያው የሆነ ጥፋት ካዩብሽ በጣም ፈጥነው እርምጃ ይወስዳሉ። ማለት
ጥፋት የሚባለው ምን አይነት ነገር ነው? ለምሳሌ
ጥፋት የሚባለው እንግዲህ ከእነሱ እጅ እናመልጣለን ብለን እንወስናለን ማ ከዛ ልናመልጥ ስንል ሌላም ነገር በቃ ማለት እነሱ ቁጭ በሉ ካሉ ቁጭ ማለት፣ መቆም ራሳችን፣ ቁም ካሉ መቀመጣችን በቃ እነሱ ያዘዙሽን ትሰሪያለሽ። ከእነሱ ያዘዙሽን ካልሰራሽ ያው መመታት ነው። የሆነ እርምጃ ነገር ወሰንኩኝ። ያው ማለቴ ቀጥታ እኔ ወደ ድርጅቱ ነው የገባሁት። ወደዚህ አይወይም ድርጅት ማለት ቀጥታ አምልቼ 7 ሰዓት አካባቢ ላይ ምርቀራ ምናምን ይዟል እነሱ ባህር ቀጥታ እንጥናለን ይያሉ ነው። ከዛ ሳያዩ እናመለጥራቸው ከዛ ወደ ድርጅቱ ቶሎ ማታ ገባን አቃሸው ነው።
ልክ እንደ ኑሩ ሁሉ ከእጅ ወደ አፍ የሆነ ኑሮን ሸሽተው በስርዓትነት በመማረር በተገኘው የትራንስፖርት አማራጭ በሙሉ በመጠቀም ወደ ሳውዲ አረቢያ በመድረስ ራሳቸውን ለመቻል ያለሙ ሌሎች ወጣቶችም የሶማሌ ቦሳሶን መንገድ ይጓዛሉ። የቦሳሶን መንገድ ይዘው ከሚጓዙ በሺዎች ከሚቆጠሩ ኢትዮጵያውያን አብዛኞቹም በባህር ላይና በበረሃ ውስጥ ህይወታቸውን ያጣሉ። እጅግ ብዙ ሊናገሩት የማይደፍሩት በደልም ይደርስባቸዋል። በአሁን ሰዓት በሶማሊያ ፑንትላንድ የሚገኘው ከአርሲ የተነሳው ኢብራሂም አደም ደላሎቹ ያደረሱበትን እንግልትና በደል ለአሜሪካ ድምጽ የኦሮምኛ ክፍል እንዲህ ገልጿል።
ከኢትዮጵያ 32000 ብር በተሰቦች ይላኩላቸው ይሄም ነፍሴን ከሞት ለማዳን ነበር። በመኪና የሚያመላልሱን ይሄን ሁሉ አብሮ የሚሰሩት ኢትዮጵያውያን ናቸው ከሶማሊዎቹ ጋር በመሆን።
ዘቡን በተሰቦች ለደላሎቹ ሲልኩላቸው እንደሚፈቱ የሚገልጸው ወጣቱ በአሁን ሰዓት የቀይ ባህርን ከመሻገር ይልቅ ወደ ኋላ ለመመለስ ከወሰኑ በመቶዎች ከሚቆጠሩ ስደተኞች ጋር በቦሳሶ ባለማቀፍ የስደተኞች ተቋም መጠለያ ካምፕስ ይገኛል። ሌላዋ ባለፈው አመት የመን ከደረሰች በኋላ በአይኦኤም አማካኝነት ወደ ሀገሯ የተመለሰችው ደግሞ የ19 አመቷ ሉባባ ሰይድ ናት። ሉባባ ረጅሙን የበረሃ ጉዞ አስቸጋሪ የሚያደርገው ከረሃብና ጥም ብቻ ሳይሆን በደላሎች የሚፈጸም አስገድዶ መደፈርም ነው ትላለች።
ምንድነው በጣም ያስፈራዳሉ። ከዛ ባህሩን ተሻገረን ሀዋሽ ነው የምታለው የኛ የህዝብ ማጠራቀሚ ሀዋሽ ይባላል። ግን ብሎ የሆነ ድንኳን ነገር አስመስሎ ሰጡ። ከዛ የሚቀበሉን ያስፈራዳሉ። በቃ እንዲህ ካዘ ነገር ሽጉጥ አላቸው ብዙ ነገር በቃ ያስፈራዳሉ። ከዛ የሰዋር ቁጥር አምጡ ይላሉ፣ ይደበድባሉ። ብዙ ብር አናሀውርም ሲሉ ይደበድባሉ። ወንዶችን ጭራሽ ይገሏቸዋል። እኛ ግን ላላጋጥመን ብቻ ግን በይን እያየኋል ብዙ ሰዎች አሉ ስሊፈሩ እያየኋቸው ማለት ነው።
እንደዛ ሲሆን እንግዲህ እኔንም ነገር ይሆናል ብለሽ አልሰጋሽም? እስቲ ምን ነበር የሚሰማሽ ሴቶቹ እንደዛ ሲደረጉ?
እኔ የማይቀርልኝ ትያስባለሁ። እኔ የማይቀርልኝ ሳይናኑ እኔ ለግን እንደዛ ነው የሚላለሁ። ብቻ ለምን እናምናለሁ? ምንም ደላ እንደዚህ ብቻ ተቀመጭ በነበረ ከዛው እሱ ጋር ዲላላዋ ተቀብጭ በነበር ምን ደስብ ነበር ምን ወደው ጠፋሁን።
ይህን መሳሂዮት አልፋ የመን ውስጥ በነጻ በደላላው ቤት ውስጥ የቤት ሰራተኛ በመሆን ጉልበቷ እየተበዘበዘ እንደኖረችና ደላላው ወደ በረሃ በሄደበት ቀን ጠፍታ ለፖሊስ እጇን መስጠቷን ተናገራለች። ፖሊሶቹም ካለማቀፍ የስደተኞች ተቋም አይኤም ጋር እንዳገናኙት ነው የምታስረዳው። ባለማቀፍ የስደተኞች ድርጅት ውስጥ የስደተኞች በፍቃደኝነት የመመለስና የማቋቋም እገዛ ክፍል የብሔራዊ መርሃ ግብር አስተባባሪ የሆኑት እስከዳር ጤናዬ ከጥር 2012 እስከ ታህሳስ 2013 ዓመተ ምህረት ባለው ጊዜ ውስጥ ከ36600 በላይ የሚሆኑ ስደተኞች በፍቃደኝነት መመለሳቸውን ገልጸው ከነዚህ ውስጥ 26541ዱ እድሜያቸው ከ25 ዓመት በታች የሆናቸው ወጣቶች ናቸው ይላሉ።
አይኤም ከሚሰራቸው ፕሮግራሞች መካከል በፍቃደኝነት የመመለስና የመልሶ ማቋቋም እገዛ ፕሮግራም አንደኛው ነው። እነዚህ ተመላሾች በአብዛኛው የመጡት ከታንዛኒያ፣ ከጅቡቲ እንዲሁም የመን እንዲሁም በተለያዩ ዓለም ሀገራት ነው። እነዚህ ሶስቱ ሀገራትን በዋነኝነት ተመላሾች የሚገቧቸው ሀገራት ናቸው። በዚህ አመት ደግሞ የመጀመሪያው 6 ወራት እንኳን ብንመለከት ከ1000 በላይ የሚሆኑ ኢትዮጵያውያን በፍቃደኝነት ወደ ሀገራቸው እንዲመለሱ አይኤም እገዛ ሰጥቷል። ከዚህም በተጨማሪ ደግሞ እንደሚታወቀው ከሳውዲ አረቢያ ብዙ ኢትዮጵያውያን ቦርድ ይደረጋሉ። እንም በ2020 እንዲሁ በአውሮፓውያን አቆጣጠር ከ36600 በላይ የሚሆኑ ኢትዮጵያን ወደ ሀገራቸው ሲገቡ ምገባ አካሂዶ ማይግራንቶች ማግኘት ችለናል። ከነዚህ ውስጥ በአብዛኛው ከ25 አመት እና ከዛ በታች የሚሆኑ ወጣቶች ናቸው። በቁጥር በመጥቀስ ወደ 26500 የሚሆኑ እንዳልኩት ከ25ና ከ25ዓመት በታች ሆኑ ወጣቶች ናቸው። በዚህ ዓመት ደግሞ በ2021 በመጀመሪያው 6 ወራት ብቻም ከ18,200 በላይ የሚሆኑ ኢትዮጵያውያን እንዲሁ ከሳውዲ አረቢያ ዲፖርት ተደርገው ሲመጡ አይላንድ ገባ ማድረግ ችሏል።
ዓለም አቀፉ የስደተኞች ድርጅት በፈቃደኝነት የመመለስና የማቋቋም እገዛ ክፍል የብሔራዊ መርሃ ግብር አስተባባሪ እስከዳር ጤናይ ተቋማቸው ስደተኞቹ በሀገራቸው እንዲሰሩ ለማስቻል የስነ ልቦና ድጋፍና መጠነኛ የገንዘብ እርዳታ እያደረገ እንደሚገኝ ይናገራሉ።
ዋናው ነገር መመለሱ ሳይሆን አገሩ የሚቆዩበትን ሁኔታ የተመቸ ለማድረግ የመንግስት ማቋቋም እገዛችን በጣም ወሳኝነት አለው። የመመለስ እገዛ ሰስቴይነብል ወይም ዘለቄታዊ እንዲሆን የመንግስት ማቋቋም እገዛዎቻችን በኢኮኖሚ አቅም ማደራጀትን፣ የማህበራዊ እንዲሁም የስነ ልቦናዊ ድጋፎችን ያካትታል። ምንም ስንል የቴክኒክ ሙያ ድጋፎችን፣ የንግድ ክህሎት ስልጠናዎችን፣ ስራ እድል ፈጠራ፣ የሕክምና ወይም ሌሎችን ተያያዥ እገዛዎችን በመስጠት ተመላሾች ሀገራቸው ከገቡ በኋላ መልሰው የሚቋቋሙበትን መንገድ እናመቻቻለን። ተመላሾች በግምት የሚሰጡት ድጋፎች በተጨማሪ አሁን ሪሰንትሊ በቅርብ ጊዜያቶች የማህበረሰብ ተኮር ወይም ማህበረሰብን ያካተተ እገዛ በመስጠት ተመላሾች በተለይ በብዛት የሚመለሱባቸውን ቦታዎች በመለየት ማህበረሰቡ እዛ አካባቢ ላይ ያለ ማህበረሰብ ያለውን ችግር አይደንቲፋይ በማድረግ እና በመለየት የተለያዩ ፕሮጀክቶችን ቀርጸን በስራ እንገኛለን። እነዚህን ስራዎች በመንግስትና መንግስታዊ ያልሆኑ ተቋማቶች እነዚህን ስራዎች ለመስራት በጣም ያግዙናል እና ከእነሱ ጋር በመተባበር ነው የምንሰራው። የመልሶ ማቋቋም ስራን ስኬታማ እንዲሆን ያው የተለያዩ የመንግስታት መካከል ያለው ትብብር ወሳኝ ነው የሚሆነው።
የዚህ ድጋፍ ተጠቃሚ የሆኑት ሉባባ ሰኢድ እና ኑር ሰኢድ አደም በተሰጣቸው የ45,000 ብር ድጋፍ በሀገራቸው ላይ ሱቅ መክፈታቸውን ይናገራሉ። ኑሩ ሰኢድ
ራህምላ ጂማ ተማጣሁኝ ስራ አድል ፊኒሽንግ ቢሆን ስራ አድል ፈጠሩልኝ። ሱቅ እየቸራቸርኩ ነው ፈጣሪ ካለ ይደኛል። ወይ እንግዲህ አለን ያው አለ አይደል እዛው ቤክራውንም ልብሱንም እንግዲህ ችለናል። አይሙሪያችንም አረፍ ብሏል።
አሁን ለሚሄዱ ሰዎች ምን ትላለህ?
እኔ አትይብሩ ምሮ ጭራሽ አሁንማ አሰና ላይ ችግር አለ የመለኝ።
ወጣቶቹ የበረሃውን ጉዞ ሳይጨርሱ ቢመለሱም እራሳቸውን ግን እንደ እድለኛ ነው የሚቆጥሩት። ከህይወት ተሞክሯቸው በመነሳት ለሌሎች ለመምከር እንደሚሞክሩ ይናገራሉ። ይሁንና አሁንም ድረስ እለት እለት በየመን የባህር ጠረፎች ላይ 1000 የሚሆኑ ኢትዮጵያውያን ወጣቶች ይደርሳሉ። በየመንና በሳውዲ አረቢያ እስር ቤቶች ውስጥም የቀን ጨለማ የሆነ ህይወትን የሚመሩ አያሌ ወጣቶች እንዳሉ ደርሰው የተመለሱት ይናገራሉ። ለአሜሪካ ድምጽ ዘገባ ኤደን ገረመው Washington DC. አሁን ደግሞ ሀብታሙ ስዩም የቴክኖሎጂ ዘገባ ያስደምጣችኋል።
የዓለም ኢኮኖሚ ፎረም የዛሬ 20 ዓመት ጀምሮ የቴክኖሎጂ ፈርቀዳጆች ማህበረሰብ የተሰኘ መርሃ ግብር ዘርግቷል። በዚህ መርሃ ግብር አማካኝነት ገና በእንድርድርታ ላይ ያሉ በቴክኖሎጂና በፈጠራ መስኮች ውስጥ የተሰማሩ ተቋማት የሚበረታቱበት ማህበረሰብ ነው። ፎረሙ እነዚህ ተቋማት ተጨባጭ የገበያና ማህበረሰባዊ ጥቅሞች አላቸው ብሎም ያምናል። በዚህ ማህበረሰብ በቀደሙት ዓመታት ገና በጀማሪ ደረጃ ላይ በነበሩበት ጊዜ ዕውቅና ከተሰጣቸውና ዛሬ ዓለም ላይ ተጽዕኖ መፍጠር ከቻሉ ተቋማት መካከል ጎግል፣ Airbnb፣ Twitter፣ Mozilla እና Spotifyን መጥቀስ ይቻላል። ዘንድሮ ላይ 100 ተቋማት የ2021 የቴክኖሎጂ ፈርቀዳጆችን ዕውቅና አግኝተዋል። ከአፍሪካ 6 ተቋማት ተመርጠዋል። ኢትዮጵያ ውስጥ ቆሻሻን ወደ ኃይል ምንጭነት በመቀየር የታዳሽ ኃይል አማራጭን የፈጠረው ካምብሪጅ ኢንዱስትሪስ አንዱ ነው። በተለምዶ አዲስ አበባ ውስጥ ቆሼ በሚባለው ስፍራ ከዛሬ 10 ዓመት ወዲህ ከ400 ሚሊዮን ኪሎ ግራም በላይ ቆሻሻን ወደ ጠቃሚ በረከት ቀይሯል። ከኬንያ 2 ድርጅቶች የመጪ ዘመን ተስፋዎች ናቸው በሚል ዕውቅና ተሰጥቷቸዋል። የመጀመሪያው ሶኮዋች የተሰኘው አነስተኛ ገበሬዎች ያመረቱትን ምርት በርካሽና ፈጣን ሁኔታ ለተጠቃሚዎች እንዲያደርሱ የሚያግዘው ተቋም ነው። የ8 ዓመት ዕድሜ ያለው ተቋም በምስራቅ አፍሪካ ካሉ 20,000 ነጋዴዎችም ጋር አብሮ ይሰራል። ሌላው ተቋም ወጣቶች ችሎታቸውና ተሰጧቸውን የሚያሳድጉበትን የስልጠና ስርዓት የፈጠረው ሞሪንጋ ትምህርት ቤት ነው። 200,000 ተማሪዎችን በገበያ ላይ ተፈላጊ በሆኑ ትምህርቶች አሰልጥኖ ባለሙያ አድርጓል። የናይጄሪያው ኩዳ ባንክ የባንክ አገልግሎት በቀላሉ እንዲዳረስ እያደረገ ባለው ጥረት ተስፋ ተጥሎበታል። ሰዎች በእጅ ስልካቸው ብቻ የባንክ አገልግሎት እንዲያቀላጥፉ የሚያግዘው ተቋም ከተመሰረተ ገና 4 ዓመቱ ነው። ከጋና ኤምፋርማ ተመራጭ ሆኗል። መድኃኒቶችን በርካሽ ዋጋ ለሁሉም ህመምተኞች ለማዳረስ ጥረት የሚያደርግ ድርጅት ነው። 300 ሺህ የመድኃኒት መደብሮችን በማስተሳሰር በየወሩ ከ100 ሺህ በላይ ለሆኑ ደንበኞች መድኃኒቶችን ያዳርሳል። ፍሌክሲ ፌንቴክስ የዚምባብዌ ድርጅት ነው። መደበኛ መታወቂያ ለሌላቸው አፍሪካውያን ጠቃሚውን ሰነድ በዲጂታል መንገድ በእጃቸው እንዲያስገቡ ያግዛል። መታወቂያ ለሌላቸው 400 ሚሊዮን አፍሪካውያን ጠቃሚ እንደሚሆን የታመነበት ተቋሙ ሰዎች በቀላሉ የፋይናንስ፣ የመድህን፣ ጤናና መንግስት አገልግሎቶችን በቀላሉ እንዲያገኙ ይረዳል። ከነዚህ በተጨማሪ ከሰሜን አሜሪካ 45፣ ከኤዥያ ፓስፊክ 22፣ ከአውሮፓ 18፣ ከላቲን አሜሪካ 4፣ ከመካከለኛው ምስራቅ 6 ድርጅቶች የዓለም ኢኮኖሚ ፎረም የ2020 ቴክኖሎጂ ፈርቀዳጅነት እውቅናን አግኝተዋል።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የአርብ ምሽት ዝግጅታችንን እዚህ ላይ ፈጸምን። ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን ስናስተናግዳችሁ አምሽተናል። በነገው ምሽት በመዝናኛ መርሃ ግብራችን እንገናኛለን። እንሰናበታችኋለን። ደህና ደሩ።